ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላልፍላችሁ ፕሮግራም ነው። አስተናጋጅ ሰለሞን ክፍሌ ሆናለሁ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ።
ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በዘንድሮው ክረምት በአብዛኞቹ የኢትዮጵያ አካባቢዎች የዝናብ እጥረት መከሰቱን የብሔራዊ ሜቴሮሎጂ ኤጀንሲ አስታወቀ። ይህንኑ መነሻ በማድረግም በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ አደጋ መከላከል ኮሚቴ መቋቋሙ ተገልጿል። እጥረቱ በእንስሳትና በሰዎች ላይ ያደረሰው ጉልህ ጉዳት ስለመኖር አለመኖሩ መንግሥት እስካሁን የሰጠው መረጃ የለም። የችግሩን ሁኔታ ከየአካባቢው በቅርብ እየተከታተልን በመዘገብ ላይ እንገኛለን። በተለያዩ ስርጭቶቻችን ተከታተሉን። ናይጄሪያ ቦርኖ ግዛት ውስጥ ትናንት የተጣለውንና 47 ሰው የገደለውን የቦምብ ጥቃት ዩናይትድ ስቴትስ በብርቱ አወገዘች። ለጥቃቱ ኃላፊነት የወሰደ እስካሁን ባይኖርም ለወትሮ እንዲህ አይነቶቹን አደጋዎች የሚጥለው ቦኮ ሐራም የሚባለው የሁከትና የሽብር ቡድን መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጃን ኪርቢ ለጋዜጠኞች ገልጸዋል። ሳቦንጋሪ በሚባለው የገበያ ስፍራ ላይ ቦምቡ በፍነዳበት የቀትር ሰዓት አካባቢው በገበያተኛ ተሞልቶ እንደነበር ተዘግቧል። የአካባቢው ባለሥልጣናትም በጥቃቱ የጠረጠሩት ቦኮ ሐራምን መሆኑን ተናግረዋል። የተባበሩት መንግስታት ድርጅት የሊቢያ ልዩ ልዑክ የሀገሪቱ ተዋጊ ኃይሎች በአፋጣኝ የብሔራዊ አንድነት መንግስት እንዲመሠርቱ ጠየቁ። ዓለም አቀፍ እውቅና ያለው የሊቢያ መንግስት ጠቅላይ ሚኒስትር አብዱላ አልጣኒ የሀገራቸው ሕዝብ ከጠየቀ ስልጣን ለመልቀቅ ዝግጁ መሆናቸውን ገልጸዋል። ጠቅላይ ሚኒስትሩ በቴሌቪዥን ቀርበው ለሕዝባቸው ጥያቄዎች በቀጥታ መልስ በሰጡበት ወቅት ብዙ ጠያቂዎች ለአገልግሎቶች መጓደል መንግስቱን ተጠያቂ አድርገዋል። በጠቅላይ ሚኒስትሩ የሚመራው በምስራቃዊቱ ቶብሩክ ከተማ የሚገኘው እውቅና ያለው መንግስትና በእስላማውያን ኃይሎች የሚደገፈው ትሪፖሊ የሚገኘው መንግስት ትናንት ማክሰኞ አዲስ ድርድር መጀመራቸው ተዘግቧል። እስላማዊ መንግስት ነኝ የሚለው ቡድን የግብፅ ቅርንጫፍ ባለፈው ወር የጠለፈውን ክሮኤሽያዊ አርድን ገድለናል ሲል ዛሬ አስታወቀ። የአስከሬኑ ፎቶ ነው ያለውንም በኢንተርኔት መገናኛ አውጥቷል። የክሮኤሽያ መንግስት የዜና ወኪል ሂና በበኩሉ ግብፅ ውስጥ እየሠራ የነበረው የ30 ዓመቱ ቶሚስላቭ ሳሎፔክ መገደሉን ለማረጋገጥ አልቻለም። የሁለት ልጆች አባት የሆነው ክሮኤሽያዊ መገደሉ ከተረጋገጠ ራሱን የሲናይ ጠቅላይ ግዛት ብሎ የሚጠራውና ለእስልምና መንግስት ቡድን ታማኝነቱን የገለጸው የግብፅ ቡድን የምዕራብ ሀገር ሰው ሲያርድ የመጀመሪያ ይሆናል። የእስልምና መንግስት ግብረ አበሩ ቡድን በትዊተር ባወጣው ፎቶ ላይ የተቆረጠ ጭንቅላት፣ የተጋደመ አስከሬን ላይ ቁጭ ብሎ በጎኑ ደግሞ አሸዋ ውስጥ የተሻጠ ቢላዋ ይታያል። ሰውየውን የቀላ ነው ሀገሩ በእስልምና መንግስት ቡድን ላይ በሚካሄደው ጦርነት ምክንያት ነው የሰጠናችሁ የጊዜ ገደብም አልፏል የሚል መግለጫ በአስከሬኑ አጠገብ ተቀምጧል። ቡድኑ ክሮኤሽያዊውን በጠለፈበት ወቅት የግብፅ መንግስት ያሰራቸውን ሙስሊም ሴቶች እንዲፈታ ጥያቄ አቅርቦ እንደነበረ ተዘግቧል። የሶሪያ መንግስት ደማስቆ አቅራቢያ ትናንት ባካሄደው የአየር ድብደባ ቢያንስ 27 ሰው መገደሉን የሶሪያ የመብቶች ተሟጋቾች አስታወቁ። በዚሁ በምስራቃዊ ጉታ አካባቢ በተካሄደው ድብደባ ቢያንስ 120 ሰው መቁሰሉን ለንደን የሚገኘውና የሶሪያውን ግጭት የሚከታተለው የሶሪያ የሰብአዊ መብቶች ቃፊር ቡድን አመልክቷል። ቻይና የገንዘቧ ዋጋ ዛሬም ለሁለተኛ አከታታይ ቀን እንዲያሽቆለቁል ወይም እንዲገሽ ብፈቅዳለች። ትናንት ማክሰኞ የወሰደችው ድንገተኛ እርምጃ በዓለም አቀፍ ገበያዎች ላይ ንጠትን መፍጠሩና ከንግድ ተፎካካሪዎቿ ጋር ውጥረት ሊያመጣ እንደሚችልም ተገልጿል። የቻይናው ዩዋን የመግዛት ወይም የምንዛሪ አቅም ዛሬ 1.6% የወረደ ሲሆን ትናንት በ2% ወድቆ እንደነበረ ይታወሳል። እንዲህ አይነቱ ከፍተኛ የምንዛሪ ማሽቆልቆል ዩዋንን ሲያጋጥመው ባለፉት 10 ዓመታት ውስጥ የትናንትናና የዛሬው የመጀመሪያ መሆኑ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ምክትል ጠቅላይ ሚኒስትራቸው እንዲገደሉ ትዕዛዝ አወጡ። የዜናው ሰዓት አበቃ። ከምሽቱ 3 ሰዓት በሌሎች ዜናዎች የሰዓቱ ዜና እንገናኛለን። ጤና ይስጥልን። ወደ ቀሪው ዝግጅት።
ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ በዚህ ዓመት በአገር አቀፍ ደረጃ ስደትን ለመከላከል የተደረጉ ጥረቶች አመርቂ ውጤት አላስገኙም ሲል ዕለታዊው የመንግሥት ጋዜጣ አዲስ ዘመን ዘግቧል። ምክትል ጠቅላይ ሚኒስትሩን ዋቢ ያደረገው አዲስ ዘመን ክልሎችና የሚመለከታቸው ባለድርሻ አካላት በቅንጅት ለመስራት አልቻሉም ብለዋል። ከአዲስ አበባ ዘጋቢያችን መለስካቸው አማ ተከታዩን አጠናቅሯል።
አዲስ ዘመን በዛሬው እትሙ የመጀመሪያ ገጽ ራስጌ ላይ በጉልህ ፊደላት ስደትን የመከላከሉ ጥረት አመርቂ ውጤት አላስገኝም በሚል ርዕስ ስር ባወጣው ሀተታ የሕገ ወጥ ሰዎች ዝውውር ተከላካይ ምክር ቤት በተያዘው ዓመት በአገር አቀፍ ደረጃ ስደትን ለመከላከል የተደረጉ ጥረቶች አመርቂ ውጤት አለማስገኘታቸውን ማስታወቁን ይገልጻል። የምክር ቤቱን ሰብሳቢና የሀገሪቱን ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን ዋቢ በማድረግ ጋዜጣው ሲዘግብ በተለይ በአማራ፣ በኦሮሚያ፣ በትግራይና በደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግሥት በማኅበረሰብ ተኮር ንቅናቄ ስደትን ለመከላከል ተጠቃሽ የሚባሉ ሥራዎችን ማከናወን ተችሏል ይላል። ይሁንና ከጊዜ ወደ ጊዜ መልኩን እየቀያየረ ካለውና እየረቀቀ ከመጣው የሕገ ወጥ ደላሎች አሰራር አንጻር እንዲሁም እየጨመረ ከመጣው የዜጎች ጉዳት አኳያ የተደረገው ጥረት አመርቂ አይደለም ሲል ጽፏል። ምክትል ጠቅላይ ሚኒስትሩን አቶ ደመቀ መኮንንን ቃል በቃል በመጥቀስም እየደረሰ ያለውን አደጋ የሚመጥን እንቅስቃሴ እያደረግን አይደለም ያሉት አቶ ደመቀ በዋናነትም በችግሩ ዙሪያ ከህብረተሰቡ እስከ መንግሥት ከፍተኛ አመራሮች ደረጃ መግባባት ላይ ተደርሷል ማለት እንደማይቻል ተናግረዋል ብሏል። በተጨማሪም ክልሎችና የሚመለከታቸው ባለድርሻ አካላት በቅንጅት መስራት ባለመቻላቸው አሁንም በአገራቸው ሰርተው ለመለወጥ የሚችሉ በርካታ ቁጥር ያላቸው ዜጎች ለከፋ እንግልት እየተዳረጉ መሆናቸውን እንዳስታወቁ አዲስ ዘመን ዘግበዋል። ቪኦኤ ከአንድ ዓመት በፊት ከስደት የተመለሱ ዜጎች አብዛኞቹ ተመልሰው ወደ ስደት እንዲሄዱ ደጋግሞ መዘገቡ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቤት እንስሳት የሚተዳደሩ የአፋርና ኢሳ አካባቢዎች በድርቅ መጠቃታቸውን የአካባቢው ማኅበረሰብ ተወካዮች አስታውቀዋል። በድርቁ የተነሳ በርካታ እንስሳት መሞታቸውን፣ በአንዳንድ አካባቢዎች ደግሞ የሰዎች ሕይወት መጥፋቱን የአሜሪካ ድምፅ ራዲዮ ከተለያዩ እማኞች ካገኘው መረጃ ለመረዳት ተችሏል። የአካባቢው ምጣኔ ሀብት ዋልታ የሆነው የእንስሳት እርባታ በድርቅ የተነሳ የደረሰበት ኢኮኖሚያዊ ኪሳራ የአፋርና ኢሳ ቤተሰቦችን ኑሮ በእጅጉ ጎድቷል። ሕፃናትም የምግብ እጥረት ሰለባዎች ሆነዋል። በውጭ አገር የሚኖሩ የአፋር ተወላጆች በአካባቢው ማኅበረሰብ ላይ ድርቁ የተባባሰው የከብት መዋያ ስፍራዎች ለመንግሥት የሸንኮራ አገዳና ሌሎች ምርቶች በመከለላቸውና የውሃ አቅርቦቱም ከዚሁ ጋር ተያይዞ በመቀነሱ ነው ይላሉ። ሄኖክ ሰማግዜር በስዊድን ሀገር የሚኖሩ የአፋር ብሔረሰብ ተቃዋሚ ንቅናቄ መሪን በጉዳዩ ዙሪያ አነጋግሯል። እነሆ።
ስሜ አብደላ አብዶ እባላለሁ። የአፋር ሕዝብ ፓርቲ ዋና ጸሐፊ ነኝ። ፓርቲው ከተመሰረተ ፎርማሊ ከተመሰረተ 2009 ጀምሮ የሚንቀሳቀስ ፓርቲ ነው። ያው የአፋር የፖለቲካ የኢኮኖሚ ማህበራዊ ችግሮችን ያው ለሕዝቡም ለውጭም ለዓለም ለማሳወቅ ነው የሚንቀሳቀሰው።
እናመሰግናለን ዶክተር አብደላ። እንግዲህ በአፋር የምጣኔ ሀብት ዙሪያ በርካታ ጥናቶችንም አከናውነዋል። ከፖለቲካ ተቃውሞትና ተሳትፎት በተጨማሪ በዚህ ዙሪያ ደግሞ የአፋር ክልል የአደጋ መከላከል ቢሮ በተለይ በድርቁ ዙሪያ ኃላፊዎቹ እንዲያነጋግሩን ሞክረን አልተሳካም። ሙከራችን ይቀጥላል። ከእርስዎ ጋር እንግዲህ የአፋርና የኢሳ አካባቢዎች በድርቅ መጠቃታቸውን ነው የገለጹት። የትኞቹ አካባቢዎች ናቸው በተለይ በድርቁ የተጠቁት?
ከፍተኛ ድርቅ ያለበት አካባቢዎች በተለይ የአዋሽ ዳርቻ ያሉ አካባቢ በተለይ ከኢንቨስትመንት ጋር የተያያዘ ዞን 1 እና ዞን 3 ዞን 5 እነዚህ በከፍተኛ ደረጃ የተጎዱ ናቸው። ወደ ሰሜን ደግሞ ወደ በራህሌ ወደ ዳሉል አካባቢ ደግሞ በከፍተኛ ደረጃ የተጎዱ ናቸው። በተለይ እነዚህ አካባቢ በጣም የተጎዱ ናቸው ማለት ይቻላል።
የዝናቡን ሁኔታ አስመልክቶ ከዚህ የክረምት መግባት እንደዚሁም ደግሞ የአካባቢው ማህበረሰብ በከብት እርባታ የሚተዳደር ከመሆኑ የተነሳ ድርቁ መቼና እንዴት ማህበረሰቡን መጉዳት እንደጀመረ ቢገልጹልን።
እንግዲህ አሁን በተለይ በዚህ አካባቢ በተለይ በአዋሽ ዳርቻ አካባቢ ያለውን ሁኔታ ለመግለጽ፣ አዋሽ ዳርቻ እንግዲህ በኢንቨስትመንት አካባቢ ተይዟል እንደምታውቀው። ምክንያቱም በሁለቱም ዳርቻ በአዋሽ ሁለቱም ዳርቻ እርሻ ልማት እየተካሄደ ነው። ሽንኩራ ገዳ ኢንቨስትመንት አለ። የተለያዩ ኢንቨስትመንቶች፣ ከፍተኛ ኢንቨስትመንቶች ነው በዚህ አካባቢ ያለው። የአፋር ህዝብ ተፈናቅለዋል ከዚህ አካባቢ። በዚህ ምክንያት ደግሞ እነሱ ያው አካባቢውን ለቀው ወደ ተለያዩ ቦታ ለመሄድ ተገደዋል። አንደኛ እነዚህ የተፈናቀሉ ሰዎች በምንም ሁኔታ ሳይመቻች ወይም ሁኔታ ሳይመቻችላቸው ሆነ ባልሆነ ቦታ እንዲሄዱ ተደርጓል። ያው በወታደር ነው ይሄ ሁሉ የተደረገው። እነዚህ ሰዎች እንግዲህ በወታደር ሄደው ሌላ ቦታ ሰፈሩ እንጂ በድርቅ ገና ድርቁ ሳይጀምር ነው ድርቅ የተከሰተው ማለት ይቻላል።
እንግዲህ ግን ድርቁን ስንመለከት በአዋሽ ዳርቻ ያሉ አካባቢዎችን በእርግጥ ነው ጎድቷል። አሜባራ፣ ጭፍራ፣ ገዋኔ፣ ቡሬሙ፣ ዳይቱ፣ አፍዴራ ድረስ ነው አዋሽ የማይደርስባቸው አካባቢዎች ድርቁ ማህበረሰቡን እንደጎዳ ከአንዳንድ እማኞች የተረዳ ነው። በሕፃናት ላይም የምግብ እጥረት እንደተከሰተ ነው የሚገልጹት። እንዲያው በአጠቃላይ ከመቼ ጀምሮ ዝናቡ እንደቆመና የድርቁን ሁኔታ እስኪ ዘርዝረው ይግለጹልን። በሌሎች አካባቢዎችም ስላለ
ሁኔታ ምን መሰለህ፣ እዚህ አካባቢ ላይ እንግዲህ ሁልጊዜ ድርቅ ሲከሰት ምንም አይነት እርዳታ የማይደርስበት ቅድመ ዝግጅት የማይደረግለት አካባቢ በመሆኑ እርዳታው ሲደርስ ኦልሬዲ ከብቱ አልቋል፣ ሰውም ደግሞ ወደ ሞት ደርሰዋል ማለት ነው። ስለዚህ ምንድን ነው ውሃ ችግር አላቸው። ውሃ አዋሽ ወንዝ ያው በዚህ በእርሻ ልማት ተይዟል። እርሻ ልማቱ ደግሞ በተለይ ኬሚካሎችን በአገር በዓለም የተከለከሉ ኬሚካሎችን ይጠቀማል። ያ ውሃ ደግሞ ወደ ወንዝ ሲለቀቅ ደግሞ ያንን ውሃ ሲጠጡ እንደገና በሽታ ያመጣል። ከብቱም ሰውም በዚህ ምክንያት ይሞታሉ። ስለዚህ ሰው በጤንነትም እንግዲህ ድርቅ ሲከሰት፣ ረሀብ ሲከሰት የባሰ ከዚህ ከኬሚካሎች ውሃ ጋራ መጠጣት ጋራ የተያያዘ የምግብ እጥረት ሲጨምርበት ከፍተኛ ህመሞች ይከሰታሉ። ያልታወቁ ህመሞች አሉ አሁን በዛ አካባቢ በዚህ ምክንያት። ይሄ እንግዲህ አዋሽ ዳርቻ የምንለው አሚበራ፣ ዱለቻ፣ አዋሽ ፈንታሌ፣ ዱብቲ፣ ሚሌ እስከ አውሳ ድረስ ማለት አሻይታ ድረስ ያሉ አካባቢዎች በከፍተኛ ደረጃ ድርቅ ብቻ ሳይሆን ከድርቁ ጋር የተያያዙ ብዙ ነገሮችም እንዳሉበት ነው እኛ አንደርስታንድ እያደረግን ያለ ነው። ስለዚህ ለዚህ ደግሞ እርዳታ የተፈናቀሉ ሰዎች በችግር ላይ ያሉ ስለሆነ እኛ እንዳውም ይሄ ድርቁ ፖለቲካዊ ነው የምንለው። ምክንያቱም የሚደርስላቸው እርዳታ የለም። ሲደርስ ደግሞ ያው እነዚህም ሰዎችን ማዕከል ያደረገ እርዳታ ሳይሆን ብዙ ጊዜ ባለስልጣኖች በሙስና የተዘፈቁ ናቸው። ስለዚህ ችግሩን ለመፍታት ሳይሆን ችግሩን ለማባባስ ለመጠቀሚያ የሚጠቀሙበት ስለሆነ ለአፋር እርዳታ የሚሰጥበት ሁኔታ የለም። ምክንያቱም እርዳታው አይደርስም። ስለዚህ በሽታው እየባባሰ ሲሄድ፣ ችግሩ እየተባባሰ ሲሄድ ያው ለባለስልጣኑ መጠቀሚያ ካልሆነ በስተቀር ለአፋር ራሱ የሚደርሰው እርዳታ የሚኖርበት ሁኔታ የለም።
እንግዲህ ይህንን የአፋር ክልል የአደጋና መከላከል ቢሮ ሰንሰለቱም አለ። የእርዳታ ቅድመ ማስጠንቀቂያ ስልጠናም የተሰጣቸው የቢሮ ኃላፊዎች ስላሉ እነሱን እናነጋግራለን። በዛሬው ዕለት ልናነጋግራቸው ሞክረን አልተሳካም። ሙከራችንን እንደሚቀጥል ለመግለጽ እንወዳለን። እንዲያው በአጠቃላይ ድርቁ ያስከሰተው ጉዳት ምን ያህል እንደሆነ መጠኑ ይታወቃል። ይህንን እንግዲህ ለማወቅ የሚችሉት የአደጋ መከላከል ቢሮ ኃላፊዎች ቢሆኑም በእናንተ በኩል ባላችሁ መረጃ መሰረት በሰው ሕይወት ላይ በእንስሳት ላይ የደረሰው ጥፋት ምን ያህል ይሆናል?
ይኸው ምን መሰለህ፣ ህዝቡን እንግዲህ እዚህ አካባቢ አንደኛ ሚዲያ የሚገባበት አካባቢ አይደለም እና ያው የምታውቀው የአፋር ሬዲዮ፣ የኢትዮጵያ ሬዲዮ፣ ያው የአፋር ሬዲዮ ፕሮግራም አዲስ አበባ ነው ያለው፣ ሁለተኛው ፕሮግራም ደግሞ መቀሌ ነው ያለው። ስለዚህ ከዛ አካባቢ ኢንፎርሜሽን ለመድረስ ራሱ ሳምንት ሁለት ሳምንት ይፈጃል። ይህንን ሁኔታ ደግሞ አጠናክሮ ለህዝቡ የሚያደርሱበት ሁኔታ ስለሌለ ያለው ኢንፎርሜሽን እኛ በተለያዩ ዘዴዎች የምናገኘው ኢንፎርሜሽን ካልሆነ ጠቅለል ያለ ሁኔታ ለማግኘት በጣም አስቸጋሪ ነው እና ብዙ ከብት እንደሞተ ነው፣ ብዙ ሰውም ደግሞ ያው ችግር ላይ እንዳለ ነው የምናውቀው። ስለዚህ ይህን ያህል ስታቲስቲክስ መስጠት ያስቸግራል ይመስለኛል። እንዲያውም በአፋር ክልል ደረጃ እንኳን ቅድመ ሁኔታ አለ ይባላል፣ ዝግጅት አለ ይባላል። ግን ብዙ ጊዜም እነዚህ ነገሮች በወቅቱ ደርሰው የሚደርሱበት ሁኔታ የለም፣ እስከ ዛሬ ድረስም አላየንም።
ዶክተር አብደላ አብዶ የአፋር ሕዝብ ፓርቲ ዋና ጸሐፊ፣ በክልሉ የተከሰተውን ድርቅ አስመልክቶ ለሰጡን ማብራሪያ አመሰግናለሁ። እንግዲህ ይህንን በተመለከተ ደግሞ የክልሉ የአደጋ መከላከል ቢሮ ኃላፊዎች ለማነጋገር ሞክረናል። በነገው ዕለት ሙከራችን ይቀጥላል። የኢሳ ማህበረሰብ የሚኖርባቸው ሽነሌ ዞንን በተለይ ተወካዮችንም ማነጋገራችንን እንቀጥላለን። ለሰጡን ማብራሪያ በጣም ነው የማመሰግነው ዶክተር አብደላ።
እኔም አመሰግናለሁ።
ማሊ ውስጥ በከባድ ወንጀሎች ተጠርጥረው ታስረው የነበሩ ሰዎች መለቀቅ በቅርቡ የተፈረመውን የሰላም ስምምነት ሊያደናቅፍ እንደሚችል የተባበሩት መንግሥታት ድርጅት አስጠንቅቋል። ጄኔቫ የምትገኘው ዘጋቢያችን ሊሳ ሽላይን ከመንግሥታቱ ድርጅት የሰብአዊ መብቶች ቢሮ ጠቅላይ ጽሕፈት ቤት ያስተላለፈችው ሪፖርት አለ። ሰሎሞን አባተ ይዞታል።
ባለፈው ወር ከተለቀቁ 44 እስረኞች መካከል 16ቱ በሽብር ፈጠራና ከሽብር ድርጅቶች ጋር አላቸው በሚል ግንኙነት የተጠረጠሩ፣ ሦስቱ ደግሞ የጦር ወንጀሎች ክስ የተመሠረተባቸው መሆናቸውን የተባበሩት መንግሥታት ድርጅት የሰብአዊ መብቶች ቢሮ ገልጿል። ሰዎቹ የተለቀቁት በ45 ሲቪሎችና ወታደሮች ለውጥ ነው። ወደፊትም ተመሳሳይ እርምጃዎች መኖራቸው አይቀርም ብለዋል የቢሮው ቃል አቀባይ ራቪና ሻምዳሳኒ ለቪኦኤ በሰጡት ቃል።
What we are really worried about, in fact, why we're speaking out today in particular, is that we are worried that up to 100 more
አሁን ያስጨነቀን ያለውና የምንነጋገርበት ምክንያት ጊዜው በውል አይታወቅ እንጂ ሌሎች 100 የሚሆኑ ታሳሪዎች ሊለቀቁ በመቻላቸው ነው። በመሆኑም ይህ መተማመንን የመፍጠሪያ እርምጃዎች አካል መሆኑን እንገነዘባለን። እየተካሄደ ያለው የእስረኛ ልውውጥ አካልም ነው።
የማሊ መንግስትና አማጽያኑ ባለፈው ሰኔ 13 በአልጄሪያ አደራዳሪነት የሰላም ስምምነት ተፈራርመዋል። ያ ስምምነት የተዋረገ አማጽያን ከባማኮ አስተዳደር ለመገንጠልና ነጻነታቸውን ለማወጅ ባደረጉት ሙከራ በጥር 2004 ዓ.ም ተመረተ ለተጫረው ጦርነት ፍጻሜ አበጅቷል። ከሶስት ዓመታት በኋላ በስምምነቱ መሰረት የማሊ ሰሜናዊ ክፍል ከፊል የራስ ገዝ አስተዳደር መብት ተጎናጽፏል። የእስረኞቹ መለቀቅ የተከናወነው ያለ አንዳች ቅድመ ሁኔታ መሆኑን ሻምዳሳኒ ጠቁመው የተመሰረቱባቸው ወይም የተያዙባቸው ክሶች ሁሉ ውድቅ እንዲሆኑ ወይም እንዲሰረዙ መደረጉን አመልክተዋል። መዘዙ ታዲያ በእጅጉ አሳሳቢና አስጨናቂ መሆኑን ነው የሰብአዊ መብቶች ቢሮው ቃል አቀባይ የሚናገሩት።
These releases are being done as part of a confidence building measure but they are sure to backfire
ሰዎቹ የተለቀቁት መተማመንን ለመፍጠር በሚደረግ ጥረት ቢሆንም ጥፋት እንደሚያስከትሉና ለሰላምና እርቅ ሂደቱም እንደማይበጁ በርግጠኝነት መናገር ይቻላል። ወደዚህ ስምምነት ለመድረስ በጣም አስቸጋሪ ነበር። እንደውነቱ የሰላም ስምምነቱም በጣም ጥሩ ነው። በሰብአዊ መብቶች ላይ ለተፈጸሙ መደዴ ጥፋቶች ወይንም ጥሰቶች ምህረት እንዳይደረግም የሚያዙ ድንጋጌዎች ተካተዋል። ይህ ግን አሁን እየተጣሰ ነው።
ሻምዳሳኒ እንደሚሉት ይህ የምህረት ሊባል የሚችል እርምጃ ዓለም አቀፍ ሕግን የሚጥስ ነው። አጥፍቶ አለመጠየቅን፣ አጥፊ የሚገባውን ቅጣት ያለማግኘቱን አካሄድ ልንጋፈጠውና ልንቃወመው የሚገባን ነው ይላሉ። ሰብአዊ መብቶችን ያለ አንዳች መጨነቅ ይረገጡ ሊጠየቁና ስለ ወንጀሎቻቸው ሊከፍሉ ይገባል። እንዲህ አይነት የምህረት እርምጃዎች የጦር ወንጀሎችንና በሰብዕና ላይ ወንጀሎችን የፈጸሙ ሰዎች ፍትሕ ፊት እንዳይቀርቡ ይረዷቸዋል ብለዋል የመንግሥታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ራቪና ሻምዳሳኒ።
ኢትዮጵያና አሜሪካ በጸጥታ ትብብር ጉዳይ ላይ ያላቸው ግንኙነት ልዩነት በፈጠሩ ርዕሶች ላይ እንዲነጋገሩ እድል የሚፈጥር ነው ሲሉ አንድ የዘርፉ ተንታኝ አብራርተዋል። የፕሬዝደንት ባራክ ኦባማ የቅርብ ጊዜ የኢትዮጵያ ጉብኝትም በሁለቱ ሀገሮች መካከል ልዩነት በሚፈጥሩት የሰብአዊ መብቶች አያያዝና የዲሞክራሲ ጉዳዮች ላይ ውይይት እንዲደረግ መንገድ እየጠረገ እንደሆነ ተንታኙ ዶክተር መሐሪ ታደለ ማሩ ያምናሉ። ዶክተር መሐሪን ከአዲስ አበባ ያነጋገራቸው እስክንድር ፍሬው ነው። ወደ ዝግጅቱ።
ፕሬዝዳንት ባራክ ኦባማና ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ውይይት ካደረጉባቸው የጸጥታ ጉዳዮች ውስጥ በየትኞቹ ላይ ይበልጥ እንዳተኮሩ በማብራራት ይጀምራሉ።
ከሚዲያም ከመከታተለው እና ከራሴም ከመገመተው ትልቁ ቦታ የሚወስደው የአፍሪካ ጉዳዮች ላይ የአፍሪካ ቀንድ ጉዳዮች ላይ የአልሸባብ ጉዳዮች ላይ፣ ደቡብ ሱዳን ጉዳዮች ላይ፣ ኢትዮጵያና ኤርትራ ግንኙነት በተመለከተ ጉዳዮች ላይ፣ በሱዳን እንደዚሁ በአካባቢያችን ያሉት የሰላምና የጸጥታ ጉዳዮች ላይ ከፍተኛ ቦታ እንደሚወስዱ አያጠራጥርም። እነዚህ በራሳቸው ትልቅ አጀንዳ ስለሆኑ ወደ ሌሎች ጉዳዮች ቢገባም በዝርዝር ለመግባትም አስቸጋሪ ነው የሚመስለኝ እና ይሄ በከፍተኛ ደረጃ ቦታ የወሰደ ይመስለኛል። በተደጋጋሚም ከአሁን በፊትም አሁንም ፕሬዚደንት ኦባማ እንደሚገልጹት በተለይ የኢትዮጵያ የጸረ ሽብር አስተሳሰብና አሰራር ስትራቴጂ በተመለከተ ከፍተኛ ፍላጎት እንዳሏቸው እና ይህንን የአሜሪካ መንግስትም በተወሰነ ደረጃ ለማወቅ ጥረት ሲያደርግ እንደነበረ ትብብሩን ለማስፋፋት በተለይ በሶማሊያ ውስጥ በሚካሄደው የጸረ አልሸባብ ትግል ላይ እና የሰላም ማስከበር የአፍሪካ ሰላም ማስከበር ኃይል ላይ ሰፊ ውይይት ሊያደርጉ እንደሚችሉ መገመት ይቻላል።
እዚህ ላይ ዶክተር መሀሪ እንግዲህ የፕሬዚዳንቱ ወደ ኢትዮጵያ መምጣት የኢትዮጵያና የአሜሪካ መንግስታት ግንኙነት አንድ እርምጃ ወደፊት መሄዱን የተሻለ ደረጃ ላይ መድረሱን ያመለክታል የሚሉ አስተያየቶች ሲሰጡ ቆይተዋል። ይህ ግንኙነት ግን ዋናው መሰረቱ የጸጥታ ትብብር ነው ብሎ መናገር ይቻላል?
ወል መጀመሪያ የፕሬዚዳንቱ ጉብኝት ከብዙ ጎኖች ማየት ይቻላል። አንደኛው የፕሬዝዳንቱ ትውልድ የሆነ አካባቢ በመሆኑ፣ ሁለተኛው አካባቢው ከነበረበት 30-40 ዓመት በፊት የነበረበት ሁኔታ የቱን ያክል ርቀት የተሻሻለ ሁኔታ ላይ እንደደረሰ፣ ይህን የሚያካትቱት ሀገሮች በሙሉ ኬንያም ጭምር ኢትዮጵያ ሌሎችንም የሚመለከት መሻሻሎች የታዩ መሆኑ፣ የኢኮኖሚም የፖለቲካም የማህበራዊ ሁኔታዎችም መሻሻል የታዩ መሆኑ፣ በአጠቃላይ የአሜሪካ እገዛ ለዚህ አካባቢ ትልቅ አስተዋጽኦ እንደነበረ በሚገልጹ መልኩ እየታየ ነው። የመሻሻሉ ሁኔታ ብቻ ሳይሆን ፕሬዚደንቱም ያላቸው ፍላጎት አካባቢ ውስጥ ስልጣን ላይ ያሉ መጎብኘትና ይሄንንም ወደ ዓለም አቀፍ መድረክ ቦታ እንዲይዝ ለማድረግ ያላቸውን ፍላጎት የሚያንጸባረቅ ነው የሚሆነው። በአካባቢውም ከፍተኛ የሆነ በተወሰነ ደረጃ ደስታ የፈጠረ ይመስለኛል። በኬንያም አጋጣሚ ሆኖ በዛን አካባቢ ኬንያ ነበርኩ እሳቸው በሚጎበኙበት ያየሁትም እንደዚሁ ኤክሳይትመንቱ ሰፊ የሆነ ሁሉም ሰው የሚያዳርስ አይነት የነበረ ነው። ስለዚህ አይ ቲንክ ስሜታዊነትም ነገር አለው። በተግባርም የኮንተንት የይዘት ጉዳይ አለው። ይዘቱ ማጠናከር የፕሬዚደንቱ መምጣት አለመምጣት ከፍተኛ ለውጥ ላያመጣ ይችላል። በይዘት ደረጃ ግን የተለየ አትኩሮት እንዲያገኝ ያደርገዋል። አካባቢውን የትን ያክል ርቀት በመሻሻሉን የሚያሳይ ምልክት ነው ብዬ ነው የምወስደው።
እንግዲህ የተለያዩ አስተያየቶች ሲሰጡ ቆይተዋል። አሁንም እየተሰጡ ነው። የፕሬዝዳንቱን ጉብኝት አስመልክቶ በተለይ ከተቃዋሚዎች አካባቢ የሚሰጥ አስተያየት አለ። ፕሬዝዳንት ባራክ ኦባማ እና በአጠቃላይም አሜሪካ ከኢትዮጵያ ጋር ያላት የጸጥታ ግንኙነት፣ በተለይ በምስራቅ አፍሪካ ሽብርተኝነትን በመዋጋት ላይ ያላቸው ትብብር፣ ሰብአዊ መብትን፣ ዲሞክራሲን የመሳሰሉ ርዕሶችን ጉዳዮችን በኢትዮጵያ ያሉትን ችላ እንዲሉ አርጓቸዋል የሚሉ አሉ። እና ሀገራት እንደዚህ አይነት የጸጥታ ትብብር ሲመሰርቱ እንዴት ነው ሁኔታዎችን እነዚህ አይነት ጉዳዮችን አቻችለው መሄድ ያለባቸው ወይም መሄዱት?
በአጠቃላይ በሁለት መልኩ ነው ማየት የሚቻለው። አንደኛው በተቃራኒው ነበር የማስበው። የሰብአዊ መብት ጉዳዮች ላይ ውይይት እንዲደረግ በሀገሪቱ ያስፈልጋል። የሰብአዊ መብት ጥሰቶች አሁንም አሉ። መሻሻል የሚያስፈልጋቸው ብዙ የሰብአዊ መብት ጉዳዮች፣ የዴሞክራሲ ጉዳዮች፣ ጥያቄዎች አሉ። እንዲያውም ለዚህ አይደለም ወይ የፕሬዚዳንት መምጣት ጠቃሚ የሚያደርገው? የሚፈለጉትም እዚህ አካባቢ እኮ ነው። መሻሻል የሚያስፈልጋቸው ቦታ ላይ የማበረታት ስራ፣ የመወያየት ስራ፣ ውይይቱም ጠቃሚ የሚያደርገው እንዲያው ከነጨራሽኑ ጉብኝቱም ትልቅ ፋይዳ እንዲኖር የሚያደርገው በዚህ ጉዳዮችም ላይ መምጣት ካለባቸው እንደዚህ አይነት አካባቢዎች መሻሻል የሚገባቸውንም እንዲሻሻሉ ለማበረታት የሚያስፈልጋቸው አካባቢዎች መገኘታቸው ጥሩ ነው የሚል እምነት አለ። በእርግጥ እዚህ ላይ ኬንያም እንዳጋጠመው አንዳንዶቹ ማህበረሰቡ የማይቀበላቸው ጉዳዮች ላይ መንግስታትም ጠንከር ብሎ የራሳቸውን አቋሞች ያንጸባርቁበት ሁኔታ ያለው ትክክል ነው የሚመስለኝ። እያንዳንዱ ማህበረሰብ የራሱ የሆነ ፔኪላሪቲስ ወይም ልዩ ሁኔታዎች ስለሚኖሩት እነሱን መሰረት አድርጎ ነው እድገቱንም የኢኮኖሚው የፖለቲካ እድገቱንም መካሄድ ያለበት፣ የማህበራዊ እድገቱ እንደዚሁ። ስለዚህ በተቃራኒው እንዲያውም አስፈላጊ የሚያደርገው ለዚህ ነው ትልቅ ትርጉም ይሰጣል የሚል ግምት ያለ።
በተለይ በተቃዋሚዎች አካባቢ የሚደመጠው አሜሪካና ፕሬዝዳንት ባራክ ኦባማ የሀገራቸውን ጥቅም በማስቀደም ከኢትዮጵያ ጋር ያላቸውን በሽብርተኝነት ላይ የሚያደርጉትን ውጊያ፣ በጸጥታ ጉዳዮች ላይ ያላቸውን ትብብር ቅድሚያ በመስጠት በቂ ግፊት አያደርጉም በኢትዮጵያ መሪዎች ላይ፣ በኢትዮጵያ መንግስት ላይ ሰብአዊ መብቶች እንዲከበሩ፣ ዲሞክራሲ እንዲኖር የሚል አስተያየት ነው የሚሰጡት።
ወላ አንደኛው አንዱ ሰጪ አንዱ ተቀባይ መሆን የለበትም በዲሞክራሲያዊ ጥያቄዎች ላይ። እያንዳንዱ ማህበረሰብ አፍሪካም ጭምር ኢትዮጵያም እንደዚሁ ለራሳችን ብለን ምናረጋው ነው መሆን የሚገባው። ሌላው በሙሉ አጋዥ ነው። እኔም አየው እንደ ተጣባባቂ ጄነሬተር ነው፣ አጋዥ ነው። ችግር ሲያጋጥም ገብቶ ለማስተካከል ለማገዝ። ዋናው የኃይል ምንጭ ጄነሬተር፣ ዋናው ዳይሬክት ላይን የሚባለው ሲጠፋ ሌላው እንደ ባክአፕ ሆኖ ጄነሬተር እንዲያገለግል ነው እንጂ ቅድሚያ ተሰጥቶ ሌላው ዲክቴት የሚያደርግበት ሌላው ተቀባይ የሚሆንበት መሆን የለበትም። ስለዚህ የዴሞክራሲ የኢኮኖሚ የማህበራዊ እድገቶችን በሙሉ ሲመጡ በዋነኝነት ማህበረሰቡን መሰረት ያደርጉ ነው መሆን ያለባቸው። የአገሮች ግንኙነት ደግሞ የሚወሰነው በጋራ ጥቅም ላይ ነው። ማንኛውም ሀገር በሌላው ሀገር ላይ ያለውን በተጽዕኖ የሚመጣ መሻሻል ሊኖር አይችልም፣ ተገቢም አይመስለኝም በኃይል ካልሆነ በስተቀር። እና እሱም ወዲያውኑ ህገ ወጥ ያደርገዋል። ስለዚህ በእኔ አስተያየት በሚያስማማቸው መጀመራቸው የግንኙነቱ ቤዚክስ ወይ ፋንዳመንታልስ መሰረታዊ ምሰሶዎች ትክክለኛነት ማረጋገጫ ነው። በሚያስማማ የጋራ መግባባት ያለህ የጋራ ጥቅም ያለህ ጀምረህ በእነሱ ላይ አትኩረህ ከዛ በኋላ ሌሎችም ላይ እርስ በርስ እንደ ወዳጅ መተራረም ያለብህን ነገር ማንሳት ተገቢ ነው።
ዶክተር መሀሪ ታደለማሩ በኢጋድና በአፍሪካ ህብረት የጸጥታ ጉዳዮች ተንታኝ፣ በጣም ነው የማመሰግነው ስለ ጊዜው።
እጅግ በጣም አመሰግናለሁ እስክንድር። ታንክ ዩ።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የሚሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
This program has come to you from the Voice of America, Washington.